ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ጀምሯል። ጽዮን ግርማ ነኝ። ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምን አመሻችሁ። በዛሬው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉት የመጀመሪያ ጉብኝትን አስመልክቶ ዘገባ ይዘናል።
ጤና ለጣና ባለስልጣን ይዘናል።
የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሄደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለውና
የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው። ክፍል 2 ቃለ ምልልሳቸውን ይዘናል።
በሌላ ዘገባችን ደግሞ ጃኖ ከተሰኘው የሙዚቃ ቡድን አባላት ሁለቱ እንግዶቻችን ናቸው።
ሙዚቃ ብቻ አይደለም፣ ከሙዚቃ ያለፈ ነው። በጣም በርካ ብዙ ነገር ነው ሀገር ሲባል በአንድ ቃልም አይገለጽም እና ብቻ ግን ማንነቱን አይልቀቅ።
ፍጹም ኢትዮጵያዊ አይናማ ለማማይ ወይዘሪት ኢትዮጵያ
ለራስህ ነው ስለተሰኘው የሙዚቃ ዝግጅታቸው ይነግሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። አሁን ጀምሮ መቀበል ጀምረናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የናይጄሪያው ፕሬዝዳንት መሐመድ ቡሃሪ በዋይት ሀውስ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ተገናኝተዋል። ሚስተር ቡሃሪ ከሰሃራ በስተደቡብ ካለችው አፍሪካ መሪዎች ትራምፕን ለማግኘት የመጀመሪያው ሆነዋል።
ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የታቀደው ግንኙነት ሁለቱን ኮሪያዎች በሚከፍለውና ከወታደራዊ እንቅስቃሴ ነጻ በሆነው ድንበር ላይ ቢሆንም እንደሚመርጡ የዩናይትድ ስቴትስ ዶናልድ ትራምፕ በዛሬው ዕለት ሐሳብ አቅርበዋል። ሚስተር ትራምፕ በትዊተር ገጻቸው ላይ ባሰፈሩት መልእክት ግንኙነቱ በሌላ ሶስተኛ ሀገር ከመሆን ይልቅ ሰሜንና ደቡብ ኮሪያ ድንበር ላይ ቢሆን ይበልጥ ወካይ፣ ጠቃሚና ዘላቂነት ይኖረዋል ብለዋል። ፕሬዚዳንት ትራምፕ በሳምንቱ ማብቂያ ላይ ከደቡብ ኮሪያው አቻቸው ሙን እና ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ከተገናኙ በኋላ የዩናይትድ ስቴትስ እና ሰሜን ኮሪያ መሪዎች መካከል በግንቦት አሊያም በሰኔ ወር መጀመሪያ ላይ ሊደረግ ለታቀደው ግንኙነት አወንታዊ አስተያየት ሰጥተዋል። በኮሪያው ባህረ ገብ አካባቢ ለብዙ በርካታ ዓመታት የቆየው ችግርም ከመቼውም በበለጠ መፍትሄ ወደ ማግኘቱ መቃረቡን ቁልፍ የዩናይትድ ስቴትስ መሪዎች ተናግረዋል። ኪም ጆንግ ኡን ባለፈው አርብ ደቡብ ኮሪያን በመጎብኘት የመጀመሪያው የሰሜን መሪ ሆነዋል።
በመጨረሻም በማይናማር የሰብአዊ መብቶች ጥሰቶችን የሚመረምሩ የተባበሩት መንግስታት ድርጅት ልዑካን ቡድን አባላት ባንግላዴሽ ከጎበኙ በኋላ ከሀገሪቱ መሪ ከአንግ ሳን ሱኪ ጋር ተገናኝተው ተነጋግረዋል። በባንግላዴሽ ከማይናማር ራኬን ክፍለ ሀገር ሁከቱን የሸሹ 700,000 ስደተኞች መኖራቸው ይታወቃል። 15 አባላት ያሉት የዓለሙ ድርጅት የጸጥታው ምክር ቤት አባላት ልዑካን ቡድን በዛሬው ዕለት ከአንግ ሳን ሱኪ ጋር ከወታደራዊ አዛዥ ከጀነራል ሚን አንግ ሃንግ ጋር የተገናኙት ናይፒፒታው ከተማ ውስጥ ነው። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁ ነው።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነን። አብረን ከአድማስ እንሻገር፣ ወደ መጀመሪያው ፕሮግራማችን እናልፋለን።
በመጀመሪያው ዘገባችን ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉት የመጀመሪያ ጉብኝት ዓላማ ትብብር ዘርፎችን አጠናክሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ በጅቡቲ በሚካሄደው የወደብ ልማት በጋራ እንድትሳተፍ ጅቡቲን በተመረጡ የኢትዮጵያ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱን አመልክቷል። የጠቅላይ ሚኒስትሩን ጉብኝት አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለምና ያነጋገረው እስክንድር ፍሬው ተከታዩን ዘገባ አልኳል።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ የውጭ ጉብኝታቸውን ያደረጉት በሳምንቱ የመጨረሻ ቀናት ነው። ጅቡቲ ደግሞ የመጀመሪያዋ የጉብኝት ሀገር ሆናለች። የውጭ ጉዳይ ሚኒስቴር እንዳለው ታዲያ ጅቡቲ ለጠቅላይ ሚኒስትሩ ጉብኝት የመጀመሪያ ሀገር መሆኗ ያልተጠበቀ አይደለም። ከጅቡቲ ጋር ያለው ግንኙነት ልዩ ነው ብለዋል የሚኒስቴሩ ቃል አቀባይ አቶ መለስ አለም። ጅቡቲና ኢትዮጵያን የሚያስተሳስሩ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች መኖራቸውንም በማስተዋወስ በሁለቱ ሀገራት መካከለ ያለው ኢኮኖሚያዊ ትስስርም ከፍተኛ መሆኑን አቶ መለስ አስተዋውሰዋል። ኢትዮጵያ የጅቡቲን ወደብ መጠቀሟና በሁለቱ ሀገራት መካከለ የተጀመረው የባቡር ትራንስፖርት ደግሞ በማሳያነት ከተቀሰዋቸው መካከለ ናቸው። በወደብ ልማት በጋራ ለመሳተፍ ጅቡቲም በኢትዮጵያ በሚገኙ የተመረጡ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱንም ቃል አቀባዩ አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሌሎች የጎረቤት ሀገራትም ጉብኝት እንደሚያደርጉ ቃል አቀባዩ ተጠቁመዋል። እነዚህ የጉብኝት ሀገራት ይፋ የሚደረጉት ግን በቀጣይነትና በሂደት መሆኑን ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣዩ ዘገባችን እናልፈው። ጣና ሐይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እንቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢው አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእንቦጭ ማጨጃ መሳሪያና የታጨደውን አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉ መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩት የአማራ ክልል የአካባቢና ደን ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማ ናት ያነጋገረቻቸው።
የዝግጅቱ የመጀመሪያ ክፍል ሐሙስ ዕለት ቀርቦ ነበር። ቀሪው ቀጥሎ አዳምጡ። ዶክተር በላይነህ ዓለም አቀፍ ጥምረት ለጣና ደህንነት እንቦጭን ለማስወገድ እያበረከተ ስላለው አስተዋጽኦ እያብራሩ ነበር ቃለ ምልልሱ የተቋረጠው። ከዛው ይቀጥላሉ።
በውጪ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእንቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሐይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት። ይሄ ተቋም ግን ግሎባል ኮአሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮአሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እንቦጩ በተጨባጭ ምን እንደሚመስል፣ አሁን ያለበትን ደረጃ፣ እንቦጩ ሊወገድ የሚችልበትንም ሐሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው 3 ከፍተኛ ባለሙያዎች መጥተው ከኛ ጋር አብረው እየሰሩ ነው ያሉት። የጣና ሐይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶክመንት እያዘጋጀን ነው። የዛ ስትራቴጂክ ዶክመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና በተለይ ግሎባል ኮአሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝተው ወደ አገር ቤት ልኳል። ምናልባት በዚህ 2-3 ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለሁ ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበው ማሽን ሁለተኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከኛ ጋር ተመካክረን ማሽኑን ኦሬዲ ክፍያ ተፈጽሟል። እና ከዚህ አኳያ የግሎባል ኮአሊሽን ሚና እጅግ በጣም የጎላ ነው።
እነዚህ የተገዙት ማሽኖች ምን አገልግሎት ይሰጣሉ? በአጭር ጊዜ ውስጥ ይሄንን ለመከላከል ምን ያህል ነው ሚናቸው የሚሆነው?
አሁን ባለው ተጨባጭ ሁኔታ በሰው ጉልበት ነው እስካሁን እየሰራን ያለ ነው። ነገር ግን የሰው ጉልበት ከሐይቁ እስከ ተወሰነ ርቀት ብቻ ነው የሚገባው። ከተወሰነ ማለት ጥልቀት አለው። እና ጥልቀት ያለበትን ቦታ በማሽን ካልታገዝን በስተቀር እንቦጩን አጥፍተን ልንጨርሰው አንችልም። እና እነዚህ ማሽኖች በቀጥታ ጣና ሐይቅ ላይ ነው የሚገቡት። በሰው ጉልበት የማይደፈረውን ቦታ እነዚህ ማሽኖች እንቦጩን እየሰበሰቡ ወደ ዳር ያስወግዳሉ። ወደ ዳር ተሰብስቦ የመጣውን ደግሞ በሚደርቅ ጊዜ በእሳት እናቃጥለዋለን። የቀጣይ ቅዳችን ከመሃል እየሰበሰቡ እነዚህ ማሽኖች ወደ ዳር ያመጡልናል እንቦጩን። የተወሰነ ቀን 2-3 ቀን እዛው እንዲቆይ እናደርገዋለን። ውሃው መጠጥ እንዲል እንዲወጣ፣ ከዛ በኤክስካቫተር እያደረግን እየጫንን በማጓጓዣ መኪና ማስወገጃ ቦታ አዘጋጅተናል። የቀጣይ ቅዳችን ይሄንን ቦጭ ለሌላ ጥቅምም የሚውልበት መንገድም አንዱ ግሎባል ኮአሊሽን እየተመራመረበትና መረጃ እየሰበሰበበት ያለ ነገር ነው።
በቂ ናቸው እነዚህ ማሽኖች ወይስ ሌላ ማሽን ያስፈልጋል?
እንግዲህ እስካሁን ባለው ተጨባጭ ሁኔታ ለጣና ሐይቅ እስከ 10 ማሽን ያስፈልጋል ብለን ነው በጥናት የለየነው። ለጊዜው እነዚህ ማሽኖች የሚያስተነፍሱልን ነው የሚሆኑት። የህዝብ ጉልበት በቀጣይም ይቀጥላል። ሌላ የምንሰራቸው ስራዎች አሉ። ሰው ጉልበት የማይደርስበትንና አስቸጋሪ የሆነውን ቦታ በማሽን እናስወግዳለን። ስለዚህ እስከ 10 ማሽን ያስፈልጋል ብለን በቅድ የያዝንበት ሁኔታ ነው ያለው።
እንግዲህ በኢትዮጵያ በጣም በርካታ ችግሮች ያሉበት አካባቢ ነውና የእንቦጭ አረም ጉዳይ ግን እንደተነሳ ሁሉንም አካባቢ በደቦ ተሳታፊ ያደረገ ነውና እንዴት አዩት ይሄንን እንቅስቃሴ? የኢትዮጵያውን ርብርቡ
በጣም የሚገርም ነው። በጣም የሚደንቅ ነው። በእኛ እምነት አላማችንን ነው ያሳካ ነው። እኛ ለህዝቡ ያደረግነው ነገር እኛ እንደ መንግስት ነው የምንሰራው። ከህዝቡ የሚደበቅ ምንም ነገር ሊኖር አይገባም። አሁን ይህንን ቦጭ በተጨባጭ ካልተከላከልነው ወደፊት በጣና ሐይቅ ላይ የሚፈጠረውን ጉዳት፣ በክልሉ በአገሪቱ ኢኮኖሚ የሚከሰተውን ጉዳት ለህዝቡ በግልጽ ነግረናል። ይህም በማድረጋችን ምክንያት ህዝቡ ኦልሬዲ ችግሩን የኔ ብሎ ወስዶታል። እና የኔ ብሎ ወስዶ በጣም በሚገርምና በሚደንቅ ሁናቴ ህዝቡ ከጎናችን እየቆመ እየተረባረበ ነው ያለው። የክልሉ ህዝብ ብቻ አይደለም አሁን ይህን እገዛ እያደረገ ያለው። ለምሳሌ በጣም በሚደንቅ ሁኔታ ከኦሮሚያ ክልል የኦሮሚያ ክልል ወጣቶች ከ200 በላይ የሆኑ ወጣቶች ከተለያዩ የክልሉ ዞኖች የተውጣጡ ወጣቶች የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ሄዱ። በውጭ አገር ያለውም እንደዚሁ ከውጭ አገር ድረስ መጥተው ቦታው ድረስ ሄደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለውና ይሄ በጣም የሚገርም ነገር ነውና ከዚህ የተረዳሁት ነገር ለህዝቡ ትክክለኛ መረጃ መስጠት ከተቻለ፣ ያለውን ነባራዊ ሐቅ ሳይጨመር ሳይቀነስ መግለጽ ከተቻለና ለህብረተሰቡ ሊደግፍ የሚችልበትን አስቻይ ሁኔታ ከፈጠርንለት መቼውንም ቢሆን ወደ ኋላ እንደማይል ነው የተረዳ ነው። እና ይሄ አሁንም ቢሆን ተጠናክሮ ነው መቀጠል ያለበት። ጣናን የመጠበቅ ስራ ገና ሀሁ ብለን የጀመርነው እንጂ ዛሬ ላይ ስኬት የምናወራበት ደረጃ ላይ አይደለንም። ትልቁ ብለን እኛ እንደ ውጤት የምንይዘው አጀንዳ የህዝብ አጀንዳ መሆኑን፣ ስራው የመንግስት የትኩረት አቅጣጫ የህዝቡ የትኩረት አቅጣጫ መሆኑ እና ሁሉም መረባረቡን እንደ ውጤት እንይዛለን። ግን ይሄ ወደ ዋናው ጎላችን የሚያደርሰን መንገድ እንጂ ገና አላማችንን አላሳካንም። በቀጣይ በርካታ ስራዎች አሉ።
መቼ ነው የያዛችሁት ይህን ነገር አጠናቆ ለመጨረስና ለማጥፋት? እንግዲህ አሁን የመጀመሪያው መታወቁ ነው ያሉ ነው፣ ቀጥሎ አሁን ተጀምሯል ስራውና መቼ ጨርሰን እናጠናቀቃለን፣ የእንቦጭን ጉዳይ እንደመድማለን ብላችሁ ያዛችሁ?
እኛ አሁን ጣናን እንታደጋለን ብለን ስንነሳ እንቦጭን ብቻ አይደለም ዋና አላማ አድርገን የተነሳ ነው። በጣና ሐይቅ ላይ በርካታ ችግሮች ነው ያሉ። ከእንቦጭ በላይ አሳሳቢ ችግር ወደ ሐይቁ የሚገባው አፈር ነው። በአፈር መሸርሸር አማካኝነት በየአመቱ ከ31 ሚሊዮን ሜትሪክ ቶን በላይ አፈር ወደ ሐይቃችን ይገባል። የሚወጣው ግን ከ3 እና ከ4 ሚሊዮን በላይ አይሆንም። ስለዚህ ይህ አፈር ከላይ ከተራራው አናት ጀምሮ ወደ ሐይቁ እንዳይገባ ማድረግ እስካልቻልን ድረስ እንቦጭን ልናጠፋው አንችልም። እንቦጭ በሐይቅ ላይ የሚንሳፈፈው በውሃ ላይ የሟሙ ንጥረ ነገሮች ማግኘት አለበት። ፎስፌት ማግኘት አለበት፣ ናይትሬት ማግኘት አለበት። እነዚህ ፎስፌትና ናይትሬት እንቦጩ የሚያገኘው ከላይ ከተራራው ከጉና ተራራ ከሰከላ ተራራ ጀምሮ ከሚታጠበው ተራራ ነው ማለት ነው ወደዚህ የሚገባው። ስለዚህ ይህን ስራ መስራት አለብን። ይሄ በጣም በርካታ ጊዜ የሚፈልግ ስራ ነው። ሌላው በሃይቁ ዙሪያ እየታረሱ ያሉ ውሃዘል መሬቶች አሉ። ከላይ እየታጠበ የሚመጣውን አፈር እያጠለሉ ንጹህ ውሃ ብቻ ወደ ሃይቁ ሊያስገቡ ይችሉ የነበሩ ውሃዘል መሬቶች በአርሶ አደሩ ይታረሳሉ። አሁን የአርሶ አደሩ የገቢ ምንጭ ናቸው። በሂደት አርሶ አደሩን ከዚህ ከውሃዘል መሬቶች እንዳያርስ መሆን አለበት። ይህን ስታደርጊ ደግሞ ለአርሶ አደሩ አማራጭ ገቢ መፍጠር አለብን። ሊኖር የሚያስችለውን ሌላ የኢኮኖሚ እንቅስቃሴ ለመፍጠር እጅግ በጣም ብዙ ሪሶርስ ይፈልጋል፣ ሀብት ይፈልጋል። እና ጣናን ለመታደግና ለማደግ በጣም በርካታ በቢሊየን የሚቆጠር ሀብት ነው የሚያስፈልገው። ከዚህ ውስጥ አንዷ ኤሌመንት እንቦጭ ነች። ጣናን ለመታደግ እንቦጭ ማስወገድ በራሱ በቂ አይደለም። የሆነ ሆኖ ግን ፊት ለፊታችን ያለው ጠላት እንቦጭ ነው። እና እኛ እንቦጭን እንቆጣጠራለን ስንል ከሃይቁ ሙሉ በሙሉ እናጠፋዋለን ብለን አይደለም የምንነሳው። አንዴ ከተከሰተ እንቦጭ የተከሰተበት ቦታ ላይ ምንም አይነት ስራ ብትሰሪ 100% አታስወግጂውም። ግን እኛ እንደ ቅድ ያስቀመጥነው ምንድነው? ቢያንስ እንቦጭ የአርሶ አደሩን ህይወት ህልውና በሚፈታተን ደረጃ መሆን የለበትም። ቢያንስ እንቦጭ ከዚህ በፊት እንደሚኖረው 15000 20000 ሄክታር በሚሸፍን ደረጃ ሳይሆን ከ2000 እና ከዛ በታች መሆን መቆጣጠር መቻል አለብን። እንቦጭ የጀልባዎችን እንቅስቃሴ፣ የአሳ ማጥመድ እንቅስቃሴን ማስተጓጎል የለበትም። ይህንን በሚቀጥሉት 5 ዓመታት ውስጥ እናረጋግጣለን ብለን ያስቀመጥነው።
ዶክተር በላይነህን ማብራሪያ ስለሰጡን እናመሰግናለን። አሁን ወደ ተከታዩ ዝግጅታችን እናልፋለን። ለራስህ ነው የተሰኘ የሙዚቃ ዝግጅት ቅዳሜ ምሽት በሚሊኒየም አዳራሽ አዘጋጅተው ከነበሩት ጃኖ የሙዚቃ ባንድ አባላት ሁለቱ የጋቢና የምሽቱ እንግዶቻችን ናቸው። ከባንዱ 4 መሪ ድምጻውያን መካከል ዲበኩሉ ታፈሰንና ኃይሉ መርጋን መስታወት አራጋው አነጋግራቸዋለች። ከተመሰረተ 7 ዓመታትን ያስቆጠረው ጃኖ ባንድ በኢትዮጵያና በተለያዩ የውጭ ሀገር መድረኮች የሙዚቃ ስራዎችን ለሙዚቃ ፍቃሪያን አድርሷል። በቅርቡ ለጃኖ ባንድ የተሰራውን 2ኛ አልበም ተንተርሶ ቅዳሜ ምሽት የሙዚቃ መድረክ በሚሊኒየም አዳራሽ ተዘጋጅቶ ነበር። ከድምጻውያን መካከል ዲበኩሉ ስለ ሙዚቃው ምሽት ገልጾልናል።
አልበም እየሰራን ነበርና በገና ደግሞ የውጪ ማገር ቱር ነበርን። በዛ ምክንያት ከአድናቂዎቻችን ጋር ትንሽ ተናርቀን ነበር። ግን አዲስ አልበማችን ጋር ሆነን በዚህ በቅዳሜ ዕለቱ በሚሊኒየም ሆል ግቢ ውስጥ በተዘጋጀው ኮንሰርት ላይ ተገናኘን ከህዝቡ ጋርና በጣም በቃ ደስ የሚል ከአይምሮ በላይ ነው ለኛ የሆነልን። ያሳየን ፍቅር የነበረው ኤነርጂ በጣም ደስ የሚል መንፈስ ነበር የነበረው በምሽቱ ላይ።
ምን ያህል ጊዜ ተዘጋጅታችኋል? የነበሩ ሙዚቃዎችን ነው የተጫወታችሁት ወይስ አዳዲስ ሙዚቃዎችን ጨምራችኋል?
ለኮንሰርቱ የተዘጋጀ ነው ጊዜ 1 ወር ከምናምን ነው ጥናት የጀመርነው። ከዛ በኋላ ደግሞ የተጫወትናቸው ኮንሰርት ላይ የተጫወትናቸው ሙዚቃዎች ደግሞ ብዙውን ሙዚቃ ከአዲሱ አልበማችን እንደገና ደግሞ ከድሮም አልበማችን ላይ ቀላቅለ ነው የተጫወትነው። ቦታው ደግሞ አዳራሽ ውስጥ ሳይሆን የሚሊኒየም ሆል ግቢ ውስጥ ነው የተጫወትነው እና በጣም በቃ እንዴት ልበልሽ ሙሉ ነበር። በቃ ማለት በር እስኪዘጋ ድረስ ነበር የነበረው ሰው እና በጣም ጥሩ ጊዜ ነበር የነበረው።
የኮንሰርት ስም ሰጥታችሁታል፣ ምንድን ነበር ስያሜው?
ለራሴ ነው ለራሴ ነው የሚባለው የአንዳማችን ርዕስም፣ እንደገና ደግሞ የኮንሰርቱን ስም ለራሴ ነው የሚባለው። ለራሴ ነው ማለት በጎም ቢሰራ አንድን ሰው ለራሱ ነው፣ መጥፎም ነገር ቢሰራ መጨረሻው ላይ ዞሮ ለራሱ ነው የሚደርሰው። እና ደግሞ ይሄ ትልቅ መልእክት አለው ብለን እናስባለን። ብዙውን ጊዜ የምናደርገው ነገር ዞሮ እኛን የሚጎዳም ወይም የሚጠቅምም ከሆነ ለምን መልካምን ነገር በማድረግ መልካምን ነገር ወደ ራሳችን አንስብም የሚል አመለካከት ይዘን ነው የተነሳ ነው። እና በህይወታችን ጥሩ ነገር በመስራት ራሳችንንም የምንጥቀም፣ ህዝብንም የምንጥቀም፣ ሀገርን የምንጥቀም በሚል መሪ ወይም ለራስ ነው የሚለው ሀሳብ ይህን ይመስላል።
የእናንተ አድማጮች በአብዛኛው ወጣቶች ናቸው? ወጣቱ ምን አይነት ሙዚቃ ነው አሁን የሚፈልገው? ምክንያቱም ሙዚቃ በየጊዜው አድማጩ የተለያየ ነው።
ብዙ ጊዜ የተለመደው እኛ ሀገር አሁን በዚህ ሰዓት ያው ሀገርኛውን ጥበብ ወይም የሀገርኛውን የሙዚቃ ስልት ይዞ ሞደርን ማድረግ ወይም ደግሞ ኢንተርናሽናል ወደ ማድረግ ነው ብዙ ወጣት እየሄደ ያለው እና ይህንን ፋርክ እኛ ቀደናል ብለን ማውራት እንችላለን ለወጣቱ። ምክንያቱም ይዘነው መጀመሪያ የመጣነው ስልት የሮክ ስልትና ኢትዮጵያን ስልታን ብላ ያቀናሽተ ነበረ ሙዚቃ የጀመርነው እና ያንን በማስመልከት ነው አልበማችንን ጥሩ ስቱዲዮ ውስጥ ጣሊያን ሀገር እና እንዲሁም እዛው አሜሪካ ሀገር ወደ 200 በላይ ግራሚ ያሸነፈ ስቱዲዮ ውስጥ ነው አልበማችን ማስተር ያስደረግነው እና ይህንን ስናደርግ ብዙ ገንዘብ ወጪ ይጠይቃል። ግን ለሙዚቃው ጽዳትና ኢቨን ክራር ማሲንቆ ሁሉ ተካቶበታል በአልበማችን ላይ።
እንዴት ነው የአልበማችሁ አቀባበል? እየተሸጠ ነው? መቼ ነው የወጣው?
ወደ 2 ወር ከመናምን ወይ 3 ወር አካባቢ ሊሆን ነው አልበማችን ከወጣ። ግን በሚገርም ሁኔታ ጥሩ ተቀባይነትን እያገኘ ነው በሰው ዘንድ። ይሄ ቅዳሜ ኮንሰርት ላይ ራሱ ጥሩ ተቀባይነት እንዳገኘ ያየንበት ሁኔታ አለ። ሰው በልቡ ይዞት አብሮት የሚጫወታቸው ሙዚቃዎች ነበሩና በጣም በቃ ደስ የሚል ለኛም እሱ ነው ከአይምሮ በላይ ሆነብን እና በስቴጁም ላይ በአቀራረባችንም ላይ አንዳንድ ለየት ያሉ እዚህ ሀገር ያልተደረጉ ነገሮችን ለመጥፈር ሞክረናል። 2 ስቴጅ አድርገን ከዚህኛው ስቴጅ ወደዛኛው ስቴጅ እንደገና ደግሞ አንዳንድ ኮሪዮግራፊዎችን ጨምረን እነዚህ ማሲንቆ ክራርን ከዚህ ከጊታር ሳውንድ ጋር በመቀላቀል ለህዝቡ ጥሩ የሆነ ሾው ለማቅረብ ሞክረናል።
ተመልካቾቻችሁም አብዛኛው አድማጮቻችሁም ወጣቶች ናቸው። እንደው ምን አይነት መልእክቶች ነው ለወጣቱ ማስተላለፍ የምትፈልጉት?
ማስተላለፍ የምንፈልገው መልእክት ምን መሰለሽ?
ከፍቅር ባሻገር ማለት ነው።
እንግዲህ ፍቅር የለው ሁሌ ፍቅር ምናምን ነው ይባላል። ከዛ በተረፈ ማስተላለፍ የምንፈልገው መልእክት ምን መሰለሽ? ብዙ አይነት መልእክቶችን ያዘለ አልበም ነው የሰራነው። ስለ አንድነት፣ ስለ ማንነት፣ ፍቅር እንዳለ ሆኖ እንደገና ደግሞ ስለ ሀገር አለ የሚል ሙዚቃ አለ። ያ ሙዚቃ ምንድን ነው? የሀገሬን የኔን ማንነት ኢትዮጵያዊነቴን የሚያስጠላኝ ከሆነ ስልጣኔ ጥንቅር ይበል። አደግን ስንል ያለንን ማንነት፣ ያለንን ባህሪ፣ ያለንን ባህል፣ ያለንን ኢትዮጵያዊነት ጥለን መሆን የለበትም እና እሱን አክብረን የሚጠቅመንና ለእኛን ያሳድገናል ብለን የምናስበውን ስልጣኔ ነው መቀበል ያለብን የሚል ነው እና በሚገርም ሙዚቃ ኤነርጂ ያለው ሙዚቃ፣ በቃ በደንብ ጉልበት ያለው ሙዚቃ ነው። እንደገና ደግሞ ሌላ ዘውዘው የሚል ሙዚቃ አለን። እሱ ደግሞ አንዳንድ ባህሪዎች ናቸው። በቃ አንዳንድ ሰዎች ባህሪ አለ፣ ለራሱም ሳይሆን ለሌላውም ሳይሆን በየሰው ህይወት ውስጥ እየገባ የሚበጠብስ አይነት ካራክተር ያለው
በጥባጭ ነው፣ ወሬኛ
ያን በጥባጭ ነው። በቃ
በወሬ ነው የሚበጠብጠው።
እዛው እያለ ነው የሚገባው። ገባ አንኳኳም ሁሉ ሲገባ በህይወት ውስጥ እንደዛ አይነት ነገር አለና እንደ ለዛም ሰው እያስተማረ እያስጨፈረ እያዝናና ግን መልእክትን ጥሩ መልእክትን የሚያስተላልፍ ነውና እንደውም ሳይወር ሰው ሲመት በድዱ ሳቀው የሚል የሚያስቅ ግጥም ፓርት አለው። ያ ምን ያስተምራል መሰለሽ? ምንም ሳይሰራበት በእድሜው ላይ ወጣት እያለ አረጀ እንደማለት ነው። እና ሁሉም ወጣት ማስተላለፍ የሚፈልገው ማንነቱ ኢትዮጵያዊነት ማይልቀቅ። ኢትዮጵያዊነት ብዙ ነገር ነው። ሙዚቃ ብቻ አይደለም፣ ከሙዚቃ ያለፈ ነው። በጣም በቃ ብዙ ነገር ነው። ሀገር ሲባል በአንድ ቃልም አይገለጽም። እና ብቻ ግን ማንነቱን አይልቀቅ።
ፍጹም ኢትዮጵያዊ አይናማ ለማማይ ወይዘሪት ኢትዮጵያ።
በጃኖ ባንድ ከአራቱ ድምፃውያን መካከል ኃይሉ መርጋ ሙዚቃ ከመጀመራችን በፊት በቅርቡ በድንገት ያጣነውን የሙያ ወንድማችንን ታምራት ደስታን ከሙዚቃ አድናቂዎቻችን ጋር በጸሎት በማሰብ ነው የጀመርነው በማለት ገልጾልናል።
በጣም ብዙ ሰው ማስታወቂያዎችን ሁሉ ከምናስተላልፍበት ጊዜ ጀምሮ የራሱን የሆነ ሀሳብ ሲሰጠን ነበረ። ግን እኛ ያው ሪሄርሳል ላይ ከነበርንበት ጊዜ ጀምሮ እያንዳንዱን ነገር ምን ማድረግ እንዳለብን የምንነጋገርበት ነበረ። ከአዘጋጆችም ጋር የእሱን ሀዘን በሚመለከት ማራዘም ከተቻለ በትንሹ 1 ሳምንት ምናምን ማራዘም ቢቻል ብለን አስበን ነበረ። ግን አልተቻለም። የወጡት ገንዘቦችና የተደረጉት እንቅስቃሴዎችን አማክሎ ማራዘም አልተቻለም። ግን እኛ ፕሮግራም ላይ ገና ከመስብ ላይ ከመውጣታችን ወይም ደግሞ መድረክ ላይ ከመውጣታችን በፊት የእሱ የአንድ የሁለት ደቂቃ የጽሞና ጊዜ ወይም ሀዘናችንን ለመግለጽ ያደረግነው ፕሮግራም ነበር። ኮንሰርቱ ላይ ህዝቡም በደንብ አድርጎ ያን ነገር ተቀብሎት ከዛ ነገር ጋር ጥሩ ስሜት ውስጥ ገብቷል። ያንን ነገር ካሰበ በኋላ ማለት ነው። ግን ያው በጣም የሚያሳዝን እና በጣም አስደንጋጭ ዜና ነው የሰማነው። በዚህ እድሜው ወጣት ነው። ብዙ ለኢትዮጵያ ሙዚቃ በጣም ትልቅ ነገር ያበረከተው ወጣት አርቲስት ነው። በእኛ እድሜ ላይ ራሱ ብዙ የሙዚቃ ተጽዕኖ ከሰውብን ያለፈ አርቲስት ነው እና እግዚአብሔር ነፍሱን በገነት ያኖርልን።
እሺ ኃይሉ በጣም ነው የማመሰግነው።
ከተራራው ማዶ 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 ወዲያ ከናቴ ሄደች አለች ልጅነት ልቤ ፍራት ወዳጅ እንዋደድ ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀው እንዴ
ቀኑን ቢጨልም ለብርሃን እጃት ቢልም ቻሎ ድህን አስፋ ሰዋት ትኩረት ተስፋ ብታታም ቢፈትን ስጋ እንደ እሾ ባሩ ቢበጋ ቻዮ ድህን አስፋ ሰዋት ትኩረት ተስፋ ወትሮም ሰው ባር ፈተና የታቸው ለድን ነውና ጊዜ ብዙ ያረጋል ሳላርገው ይነጋል ነገር ሌላ አይገርምም መስቶ ላይቀር ሃይብት ተልከም አይገርምም አይደንቅም ደስታው ይቸርኪ ዘያስነገም አይገርምም የዝቻለም ህይወት ፈተና እሱ በኔ ምን ቢጠና አስተምሮኝ ላይክ ማለፉ ለምን ላስብኩ የዝቻለም ህይወት ፈተና እኮ ባንተ ምን ቢጠና አስተምሮህ ላይ ማለፉ ዋጋ ስትፉ ቢመሽም ቀኑ ቢጨልም ለብርሃን እጃትም ቢልም ቻሎ ድህን አስፋ ሰዋት ትኩረት ተስፋ ብታታም ቢፈትን ስጋ እንደ እሾ ባሩ ቢበጋ ቻዮ ድህን አስፋ ሰዋት ትኩረት ተስፋ ወትሮም ሰው ባር ፈተና የታቸው ለድን ነውና ጊዜ ብዙ ያረጋል ሳላርገው ይነጋል ነገር ለትጌሬዳ
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ጃን ብራውን ነበር።
ጉዟችሁ የሰመረ ይሁን እያልን በጀመርነው የጃኖ ባንድ ሙዚቃ እንተዋችኋለን።
ሰዋት ትኩረት ተስፋ ለነፍሱ ለስጋቅሪ አንተውን ያንተ መዳን ቻይሁ ድህን አስፋ ሰዋት ትኩረት ተስፋ መሸመር መፍራትን ትተ ስልመቱን እለፍ በንድተ ጊዜ ብዙ ያረጋል ቻላርገው ይነጋል ነገር ለትጌሬዳ Let's get it on.
ቱኒን ራዲዮ ነው የሰገል አሜሪካት